አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። ኢትዮጵያ የእስያ አይነት የኢንዱስትሪ ልማት እየተከተለች መሆኗ ተገለጸ። ኢትዮጵያ ያሉ ስደተኞች ስራ እድል እንዲያገኙ በሙያ ማሰልጠን ተጀመረ የሚሉትን ርዕሶች ነው በዛሬው ቅንብራችን የምንመለከተው።
ፋይናንሻል ታይምስ ጋዜጣ ኢትዮጵያ ውስጥ በተቀየሰው አዲስ የኢኮኖሚ ቅድ መሰረት በራብና የማራቶን ውድድር አሸናፊዎችን በማበርከት ብቻ ተታወቀ የነበረችው ሀገር ከጥቂት አመታት በፊት ከነበረችበት ሁኔታ ጋር ሲወዳደር ፍጹም ተለውጣለች ይላል። በአብዛኛው ከቻይና በሚፈሰው መዋለ ንዋይ ምክንያት የቻይናን አይነት የላቀ እድገት እያሳየች ነው። ካለፉት 10 አመታት ወዲህ የኢኮኖሚ እድገቷ በ10 ከመቶ ሲመጥቅ ቆይቷል። ዓለም አቀፍ የገንዘብ ድርጅት በገለጸው መሰረት በህዝብ ብዛት ከአፍሪካ ሁለተኛ የሆነችው ኢትዮጵያ ኬንያን አልፋ ከምስራቅ አፍሪካ በኢኮኖሚ እድገት የላቀች ሆናለች ሲል ፋይናንሻል ታይምስ ጋዜጣ ላይ የወጣው ጽሑፍ ገልጿል። ኢትዮጵያ የኢሲያን አይነት የኢንዱስትሪ እድገት ለመከተል እየሞከረች ነው። ቻይናን በመሳሰሉት አገሮች ዋጋ እየናረ በመሄዱ ቀጣዩ የዓለም አቀፍ ፋብሪካዎች መናኸሪያ ለመሆን አቅዳለች። ዋናው መቀመጫው ሆንግ ኮንግ የሆነው በአዋሳ ኢንዱስትሪ ፓርክ ያለው የአልባሳት ፋብሪካ ዋና ሥራ አስፈጻሚ ሮጀር ሊ ለትልልቅ ምርቶች የምታመች የመጨረሻዋ ግንባር ትሆናለች ማለታቸውን ፋይናንሻል ታይምስ ላይ የወጣው ጽሑፍ ጠቅሷል።
የኢትዮጵያ መንግሥት ሌሎች 9 የኢንዱስትሪ ፓርኮችን በሀገሪቱ የመስረት እቅድ እንዳለው ጽሑፍ አውስቶ በጠቅላይ ሚኒስትር ኃይለማርያም ደሳለኝ ጽሕፈት ቤት ሀገሪቱን በኢንዱስትሪ የማዳበር ፖሊሲን በማንቀሳቀስ ላይ ያሉት ሚኒስትር አርከበ ዑቅባይ ያሉትን ጠቅሷል። ግባችን ኢትዮጵያን ከእርሻ ኢኮኖሚ የኢንዱስትሪ ምርቷ የበላይነት ቦታ ወደሚይዝበት ደረጃ ከፍ ለማድረግ ነው። ቅድሚያ የምንሰጠው ለዚህ በመሆኑ ዲሞክራሲ ኋላ የሚመጣ ነገር ነው። ማትኮር ያለብን በኢኮኖሚ እድገት ላይ ነው። ይህን የምናደርገውም ፍጹማዊ የፖለቲካ ስርዓት ዕድሜን ለማራዘም ሳይሆን የማንኛውም ሀገር ዋና ግብ ማደግ፣ ሌሎች ሀገሮች የደረሱበትን ቦታ መድረስ፣ የህዝቡን ኑሮ ማሻሻል በመሆኑ ነው ሲሉ ሚኒስትር አርከበ ዑቅባ ማስገንዘባቸውን ፋይናንሻል ታይምስ ጋዜጣ ላይ የወጣው ጽሑፍ ጠቁሟል። የሀገሪቱ መንግስት እንደ አውሮፓ አቆጣጠር እስከ 2025 ዓ.ም ባለው ጊዜ ውስጥ በ8 ዓመታት ውስጥ ማለት ነው በየዓመቱ 200,000 የሥራ ቦታዎችን የመፍጠር እቅድ እንዳለው አቶ አርከበ ዑቅባ አክለው መግለጻቸውን ዘገባው ጠቅሷል። የተባበሩት መንግስታት ድርጅት የሰብአዊ መብት ጉዳይ ከፍተኛ ኮሚሽነር ዛይድ ራአድ አልሁሴን ግን የተለየ አመለካከት እንዳላቸው የፋይናንሻል ታይምስ ጋዜጣ ጠቅሷል። ከፍተኛው ኮሚሽነር በቅርቡ አዲስ አበባን በጎበኙበት ወቅት መንግስት ሁኔታዎችን ለቀቅ ካላደረገ በስተቀር ማህበረሰባዊ ውጥረቶች ግለው ከባድ ሁኔታ ሊከተል ይችላል፣ በሀገሪቱ ጠንካራ የኢኮኖሚ እድገት ቢኖርም እንኳን ማለታቸውን የፋይናንሻል ታይምስ ጋዜጣ ድረገጽ አስገንዝቧል።
ኢትዮጵያ ውስጥ ባለፈው ዓመት ሰፊ ተቃውሞ ተካሂዶ የነበረ ቢሆንም አዋሳ የኢንዱስትሪ ፓርክ ላይ መዋለ ንዋይ ያፈሰሱት የውጭ አገራት ኢንቨስተሮች የአገሪቱ መንግሥትንና የማምረት ኢንዱስትሪን ለማዳበር የሚያደርገውን ጥረት እንደሚደግፉ ጽሑፉ አውስቷል። እኛ የምንፈልገው በቂ የሥራ ኃይል ያላት፣ ሸቀጦችን ወደ ውጭ ለመላክ ለባህር ወደብ ቅርበት ያላት፣ የሠራተኞች ክፍያ ዝቅ ያለበት፣ መንግሥት የኢንዱስትሪ እድገት እንዲጠናከር የሚያስፈልግ በሚገባ የተጠና ማዕቀፍ የሚያቀርብበት፣ ለአሜሪካና ለአውሮፓ ገበያዎች ከቀረጥ ነጻ የሆነ ተደራሽነት ያለባት አገርን ነው ሲሉ ዋናው መቀመጫው ሆንግ ኮንግ የሆነው የአልባሳት ፋብሪካ ሥራ አስፈጻሚ ሮጀር ሊ ገልጸዋል። ሌላው ትልቅ ነገር ደግሞ የኤሌክትሪክ መብራት ዋጋ ዝቅተኛ መሆኑ ነው ይላል ጽሑፉ። በአዋሳ የኢንዱስትሪ ማዕከል ፋብሪካ የከፈተው የኒውዮርክ የአልባሳት ኩባንያ ዋናው የአቅርቦት ኃላፊ ደግሞ መንግሥት ለማድረግ ቃል የገባውን ሁሉ በተግባር ላይ አውሏል ማለታቸውን ፋይናንሻል ታይምስ ጋዜጣ ላይ የወጣው ጽሑፍ ጠቅሷል።
የብሪታንያ የዜና ስርጭት ኮርፖሬሽን ቢቢሲ ድረገጽ በበኩሉ አውሮፓ ለመግባት ከኤርትራ ስለሚጎርፉ ስደተኞች ዘግቧል። በብዙ ሺዎች የሚቆጠሩ ኤርትራውያን የተሻለ ኑሮ ፍለጋ ከሀገሪቱ ወጥተዋል። ወደ አውሮፓ መጉረፉን ለማቆም ሲሉ ህብረ ሀገራት አንድ ሀሳብ አፍልቀዋል። ስደተኞችን አሰልጥኖ በተሰደዱባቸው ጎረቤት ሀገሮች እድል እንዲያገኙ ማድረግ ይላል። እዚህ በሰላም ለመግባት እንችል እንደሆነ እርግጠኞች አልነበርንም። በሰላም በመግባታችን ደስ ብሎኛል ሲል አንድ የ19 ዓመት ዕድሜ ኤርትራዊ ስደተኛ መናገሩን በጋዜጣው ጠቅሷል። ከአንድ ጓደኛው ጋር ሆነው ምግብና ውሃ ሳያገኙ ለሁለት ቀናት ያህል እንደተጓዙና በአንድ ሁኔታ ኤርትራንና ኢትዮጵያን በሚያዋስነው ድንበር ባሉት የኤርትራ ወታደሮች ተኩስ እንደተከፈተባቸው ወጣቶቹ መግለጻቸውን ዘገባው ጠቅሷል። ከአገር ለመሰደድ የወሰኑት የኤርትራ መንግስት በወታደራዊ አገልግሎት እንዲሳተፉ ስለሚያስገድዳቸው መሆኑን ወጣቶቹ ገልጸዋል ይላል ዘገባው። ወደ ኢትዮጵያ ከሚሰደዱት ብዙ ኤርትራውያን ሜዲትራኒያን ባህርን አቋርጠው አውሮፓ ለመግባት ለመሞከር ሱዳን ወይም ሊቢያ የመሄድ ዓላማ አላቸው። አንዳንዶቹ ደግሞ ኢትዮጵያ ውስጥ ሰፍረው ይቀራሉ። በተሳሰረ የህገ ወጥ አሸጋጋሪዎች መረብ በኩል ወደ አውሮፓ ለመውጣት በብዙ ሺህ የሚቆጠር ዶላር መክፈል ያስፈልጋል። በዛም ላይ በባህር ሰምጦ መቅረት አለ። በያዝነው ዓመት ብቻ ካለፈው ጥር ወር አንስቶ ማለት ነው ከ2000 በላይ የሚሆኑ ፍልሰተኞች ሜዲትራኒያን ባህርን አቋርጠው ለመሻገር ባደረጉት ጥረት አልቀዋል ሲል ዘገባው ገልጿል።
የኤርትራ ህዝብ ብዛት ከ6 ሚሊዮን በታች ሆኖ ሳለ ወደ አውሮፓ የሚሰደዱት ኤርትራውያን ብዛት በ7ኛ ደረጃ መፈረጁን የቢቢሲው ድረገጽ አውስቷል። የኤርትራ መንግሥት ግን ከኤርትራ የሚሰደዱት ሰዎች ቁጥር አነስተኛ ነው፣ ከ40-60% የሚሆኑት ከኢትዮጵያና ከሌሎች ጎረቤት አገሮች የተሰደዱ ናቸው ይላል። ለጋሾችና የተባበሩት መንግሥታት ድርጅት ኢትዮጵያ ያሉ ስደተኞች ባሉበት የሥራ ዕድል በመፍጠር እዛው እንዲቆዩ ለማድረግ እየጣሩ መሆናቸውን ዘገባው አውስቷል። ብሪታንያ፣ የአውሮፓ ኅብረትና የዓለም ባንክ ለፕሮግራሙ 500 ሚሊዮን ዶላር ሰጥተዋል። በቅዱ መሠረት በመቀሌ፣ ጅማና ዝዋይ የኢንዱስትሪ ፓርኮች ወይም ማዕከሎች ይመሠረታሉ። 30 ሺህ የሚሆኑ የሥራ ቦታዎች ለስደተኞቹ ይመደባሉ። ኢትዮጵያ 800 ሺህ የሚሆኑ በአብዛኛው ከኤርትራ፣ ከሶማሊያና ከደቡብ ሱዳን የሚጎርፉ ስደተኞችን ታስተናግዳለች። ይህን መሠረት በማድረግም ባለሥልጣኖች በስደተኞች ሰፈሮች ስደተኞቹን በአናጺነት፣ በግንበኝነት፣ በባልትናና ልብስ ስፌት፣ ወጣቶቹን ደግሞ በኮምፒውተር ትምህርት እያሰለጠኑ ናቸው። እንዲህ አይነቱን ፕሮግራሞች ለስደተኞቹ ብቻ ሳይሆን በሚሊዮኖች ለሚቆጠሩ ሥራ አጥ ወጣት ኢትዮጵያውያንም ይጠቅማል ሲሉ የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ መናገራቸውን ቢቢሲ ድረገጽ ላይ ወጣው ጽሑፍ አስነብቧል።
አድማጮች፣ የዛሬው አፍሪካ በጋዜጣ ዝግጅታችን እዚህ ላይ አበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።